emisora a la gente. The Voice of America.
የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ 23 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። በህወሓት ተይዘው ነበር የተባሉ 5000 የሰሜን እዝ ሰራዊት በማዕከላዊ ጎንደር ዞን በየዳ ወረዳ እየገቡ ናቸው ተባለ። ከፍተኛ የትምህርት ተቋማት ውጤታማ ስልጠና ላይ እንዲያተኩሩ የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ አሳሰቡ የሚሉትና ውይይትም አለን። የቅዳሜ የሙዚቃ ቃናም ይከተላል። አሁን ግን የምሽት ዜና ይሰማል።
የነፍጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በትግራይ ክልል ውጊያውን ሸሽተው ካምፖቻቸውን ጥለው የወጡ ኤርትራውያን ስደተኞች በግድ ወደ ካምፖቻቸው እየተመለሱ እየተደረገ መሆኑ አሳስቦናል ሲል የተባበሩት መንግስታት ድርጅት ተናገረ። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ብዙ መቶ ስደተኞች በአውቶቡሶች ወደ ትግራይ እየተወሰዱ ስለመሆኑ ሪፖርት ደርሶናል ብሏል። የኢትዮጵያ መንግስት የጦር ሰራዊታችን በትግራይ የህወሓት ኃይሎች ላይ ድል ስለተቀዳጀ ስደተኞቹ ወደ ካምፖቻቸው ቢመለሱ የሚያሰጋ ነገር አይኖርም እንዳለ ዜናው ጨምሮ ተጽፏል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፔ ግራንዴ ትናንት በሰጡት ቃል የድርጅቱ የረዴት መስሪያ ቤቶችና ሌሎችም ተቋማት ወደ ክልሉ መግባት በተከለከሉበት ሁኔታ ስደተኞቹ መመለሳቸው አሳስቦናል ብለዋል። 96000 ኤርትራውያን ስደተኞች በተጠለሉባቸው ካምፖች የምግብ እጥረት እንዳለ እናምናለን ያሉት የረዴት ድርጅቶች በአንዳንድ ቦታዎች አሁንም ግጭት እንዳለ የሚገልጹ ሪፖርቶችም እያሳሰቡን ነው ብለዋል። የዩኤንኤችሲአር ኮሚሽነር ፊሊፔ ግራንዴ በመግለጫቸው የኢትዮጵያ መንግስት የመንግስታቱ ድርጅት የረድኤት ድርጅቶችና አጋሮቹ ደህንነታቸው ተጠብቆ ወደ ክልሉ እንዲገቡ ዋስትና እሰጣለሁ ብሏል። የተፈረመው ስምምነት የመጀመሪያ እርምጃ ሆኖ ሳለ ነገር ግን በአስቸኳይ ስራ ላይ ውሎ ለስደተኞችና ለሌሎችም ተጎጂዎች አጣዳፊ እርዳታ ለማቅረብ እንድችል መደረግ አለበት ሲሉ አሳስበዋል። የኢትዮጵያ መንግስት የትግራይ ክልሉ ህግ ማስከበር ብሎ የሚገልጸው እርምጃ በድል ተጠናቋል ሲል የህወሓት መሪዎች ደግሞ መዋጋታችንን እንደቀጠልን ነው ይላሉ። በክልሉ የመገናኛ መስመሮች እንደተቋረጡ መሆናቸውና መንግስት ወደ አካባቢው መግባት ላይ ጥብቅ ቁጥጥር የሚያደርግ ስለሆነ ከሁለቱም በኩል የሚሰጡትን መግለጫዎች ለማረጋገጥ አዳጋች እንደሆነ ዜናው ጨምሮ ጠቅሷል። ዩናይትድ ስቴትስ በፋይዘር ኩባንያ ለተቀመመው የኮቪድ-19 መከላከያ ክትባት በአስቸኳይ ጥቅም ላይ እንዲውል በትናንትናው ዕለት ፈቃድ መስጠቷን አስታወቀች። ክትባቱን መስጠቱ በጥቂት ቀናት ውስጥ ይጀመራል ተብሎ ይጠበቃል። የታዲያ በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት ከ295 ሺህ በላይ ሰው በበሽታው ሳቢያ ለህልፈት የተዳረገባትን ሀገር ወደ ሌላ ምዕራፍ የሚያሻግራት እንደሚሆን ተጠቁሟል። የዩናይትድ ስቴትስ የመድኃኒትና የምግብ አስተዳደር FDA ለአጣዳፊ ጥቅም እንዲውል ፈቃድ የሰጠው ፋይዘር እና የጀርመኑ ባዮንቴክ በትብብር የሰሩት የኮሮና ቫይረስ ክትባት በመጨረሻ ደረጃ የሰው ላይ ሙከራው 95 ከመቶ በሽታውን የመከላከል ውጤት ያስገኘ መሆኑ የተመሰከረለት ነው። ክትባቱ 16 ዓመትና ከዚያ በላይ ለሆኑ ሰዎች መሰጠት የሚችል መሆኑን FDA አስታውቋል። በዚህ ወር ማለት በፈረንጆቹ ታህሳስ ዲሰምበር ውስጥ ሊሰጥ ከታቀደው 2.9 ሚሊዮን ክትባት ቅድሚያ የሚያገኙት የጤና ጥበቃ ሰራተኞችና በዘላቂ እንክብካቤ ማዕከሎች የሚኖሩ አረጋውያን እንደሚሆኑ ነው የሚጠበቀው። የዚህ የኮቪድ-19 ክትባት መጀመር ዜና የመጣው ዩናይትድ ስቴትስ ከመላው ዓለም ከማናቸውም ቁጥሩ የበዛ ሰው በበሽታው በሞተባትና 15.8 ሚሊዮን የቫይረሱን ተጠቂዎች ይዛ ከዓለም ከፍተኛው ደረጃ ላይ ባለችበት በአሁኑ ወቅት መሆኑ ነው። በትልቋ የአሜሪካ ግዛት በካሊፎርኒያ ሆስፒታል የሚገቡት የኮቪድ ህሙማን ቁጥር ከምንጊዜውም የገዘፈ መሆኑ ተገልጿል። ይህ በዚህ እንዳለ የዓለም የጤና ድርጅትና የቀይ መስቀልና የቀይ ጨረቃ ዓለም አቀፍ ፌዴሬሽን የአጣዳፊ ሕክምና ቡድን መርሃ ግብር ስምምነት መፈራረማቸው ተገልጿል። የመርሃ ግብሩ ዓላማ ሰብአዊ ቀውስ ባለበት ወቅት የአጣዳፊ ሕክምናና ሌላም የጤና አገልግሎት አቅርቦትን ለማጠናከር የታለመ መሆኑን የተጠቆመው። የኮቪድ-19 ክትባት ዜናን ስንቀጥል ሜክሲኮ በፋይዘርና ባዮንቴክ የተቀመመውን ክትባት ለመጠቀም በትናንትናው ዕለት ውሳኔ ላይ መድረሷ ተዘግቧል። ብሪታንያ፣ ባህሬን፣ ካናዳ፣ ሳውዲ አረቢያና ዩናይትድ ስቴትስ ክትባቱ ለአጣዳፊ ጥቅም እንዲውል ፈቃድ መስጠታቸው ሲታወቅ ሜክሲኮ ስድስተኛው አገር መሆኗ ነው። በሌላ ዜና ዩናይትድ ስቴትስ የመጀመሪያ የኮሮና ቫይረስ ተያዦች በተገኙ ከአመት ባነሰ ጊዜ ውስጥ የክትባት መገኘቱን ትናንት ማታ ፕሬዚደንት ዶናልድ ትራምፕ የሕክምና ተአምር ሲሉ ገልጸው አድናቆት ቸረዋል። በምግብና መድኃኒት አስተዳደር FDA ፈቃድ የተሰጠው የፋይዘርና ባዮንቴክ ክትባት በ24 ሰዓት ጊዜ ውስጥ መሰጠት ይጀምራል። አሜሪካውያን በሙሉ በነጻ ይከተባሉ ብለዋል ፕሬዚደንቱ። ክትባቱ የሚሊዮኖችን ህይወት ያተርፋል፣ ወረርሽኙንም ለመጨረሻ ጊዜ ያከትመዋል ብለዋል። ይሁን እንጂ የጤና ባለስልጣናት አንደኛ ነገር ክትባቱን ለአሜሪካውያን በሙሉ ለማዳረስ ወራት ይወስዳል፣ ደግሞ ወረርሽኙ የሚወገድ ለመሆኑ ማረጋገጫ የለም ካሉት ጋር የፕሬዚደንቱ ቃል ይጣረሳል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በፕሬዝደንታዊ ምርጫው ፕሬዝደንት ዶናልድ ትራምፕ በዲሞክራቱ ተፎካካሪያቸው ጆ ባይደን በተሸነፉባቸው 4 የብርቱ ፉክክር ክፍለ ግዛቶች የተሰጡትን የድምጽ ውጤቶች እንዲሰርዝ በቴክሳስ ክፍለ ግዛት የቀረበውን ክስ ውድቅ አደረገው። በዚህም ፕሬዝደንቱ የምርጫውን ውጤት በፍርድ ቤት በኩል ለማሰረዝ የያዙት ጥረት እያለቀለት ነው ተብሏል። ጠቅላይ ፍርድ ቤቱ ፊርማ ባልተቀመጠበት አጭር ትዕዛዝ ቴክሳስ፣ ጆርጂያን፣ ሚሽገንን፣ ፔንሲልቬኒያን፣ ዊስኮንሲንንም የምትከስበት የሕግ አግባብ የላትም፣ ሌላ ክፍለ ግዛት ምርጫ ስለሚያከናውንበት መንገድ የሚያገባት ሕጋዊ ምክንያት ስለመኖሩ ማሳያም አላቀረበችም ብሏል በውሳኔው። በመጨረሻም ዜና አረፍት፣ በኢትዮጵያ በደርጉ ዘመነ መንግስት ጠቅላይ ሚኒስትር የነበሩት ሻምበል ፍቅረስላሴ ወግደረስ ከዚህ ዓለም በሞት ተለይተዋል። የቀድሞ ጠቅላይ ሚኒስትር በ75 ዓመታቸው በዛሬው ዕለት ማረፋቸውን ከሀገር ውስጥ የዜና ማሰራጫ ያገኘነው መረጃ አመልክቷል። ሻምበል ፍቅረስላሴ ወግደረስ የኢትዮጵያ አየር ኃይልን ወክለው ደርጉን ከመሰረቱት መኮንኖች መካከል አንዱ፣ በኋላም ጠቅላይ ሚኒስትር ሆነው ሰርተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በአሉላ ከበደ የተዘጋጀው ውይይት ይቀርባል።
ከአንድ ባህር ዳር ካሉ ሴትዮ ይሄ ማስክ ማድረግ አፍንጫና አፍ መሸፈን ኮቪድ ለመከላከል ብዬ ነው ያረኩት፣ ግን አሁን ጉንፋን ይዞኝም አያውቅም። እዛ ለመጨመርም ፈልገው እርግጠኛ ነኝ ድሮ ማስክ ቢኖረኝ መርካቶና ፒያሳ እንደ መንገድ ላይ ሽንት ቤት እንደ ያን ያክል ጉንፋን አያስይዘኝም ነበር ብዬ ገምታለሁ። አሳስብ ተጨማሪም ጥቅም አለው።
ሁሉም ህብረተሰብ በአንድ ላይ ክትባት አያገኝም። አሁን ለመስጠት የሚያስቡት በስራ ጸባያቸው ምክንያት ለኮቪድ የሚጋለጡ የጤና ባለሙያተኞች አንዱ፣ ሁለተኛ ደግሞ ኮቪድ ቢይዛቸው ከፍተኛ ደረጃ የሚደርሱ አዛውንት። እስከዛ ድረስ ግን መቼስ እውነት ይሄ ነገር መጥቶ የሚሄድ ከሆነ በሚሄድ በኮሮና ቫይረስ መጎዳትና መሞት ሞኝነት ነው የሚሆነው። ትዕግስት አድርገን መከላከያ ተግባራትን መፈጸም
ማለት። በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ አማካሪዎች ቡድን 2 አባላት ፕሮፌሰር ዮናስ እንዳለገዳ እና ዶክተር ደበጀ ተፈራ ናቸው የሰማችኋቸው። ቡድናቸው በኢትዮጵያ እየታየ ነው ያለውን የጥንቃቄ መላላት፣ የጊዜውን ፈተናዎችና ተስፋ በሚመለከቱ ጭብጦች ዙሪያ ይወያያሉ። በሁለተኛው አጋማሽ ይቀርባሉ። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። በህወሓት ተይዘው ነበር የተባሉ 5000 የሚሆኑ የሰሜን እዝ ሰራዊት አባላት ሰሞኑን በተከዜ በኩል አድርገው በማዕከላዊ ጎንደር ዞን በየዳ ወረዳ እየገቡ መሆኑን የወረዳው የመንግስት የኮሙኒኬሽንስ ጉዳዮች ጽፈት ቤት ገልጿል። ወታደሮቹ ከስድስት ቀናት በላይ በእግር ተጉዘው በየዳ ወረዳ መድረሳቸውን ሲደርሱ የአካባቢው ማህበረሰብ ድጋፍ ያደረገላቸው መሆኑን ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች።
አምሳለቃ መብቱ ጽጌ በሰሜን እዝ የ8ኛ መካናይዝ ክፍለ ጦር አባል እንደሆኑ ይናገራሉ። ጥቅምት 24 በሰራዊቱ ላይ የደረሰውን እንዲህ ያስታውሳሉ።
ያጉሳጨ ደምናም ነበር ይዋልነው በወቅቱ የገበሬዎችን አሳደሮች ምናምን ያገዘን ያው ለሊት መጣው ነው ያሰነው። ተኩስ ከፈቱብን ያው ከመኝታ ተነስተን ለመከላከል ሞከር ውጊያ ላይ ከቆየን በኋላ እጅ ነው የሰጠነው እኛ ማለት
ነው። የት ቦታ ነው የነበርከው?
አዳግራ የሚባል ቦታ ነው።
እዛው ነው ውጊያውን ስታካሄዱ የነበራችሁ?
አዎ እዛው ነው።
ምን ያህል ቀን ነው?
በተከታታይ ያው በቃ አንድ ሳምንት የሚሆን ነው እዛ ስንዋጋ የቆየ ነው። ከዛ ያው ከበላይ አካል ጋር የነበረው ግንኙነት ተቋርጦ ስለነበር በቃ የሰራዊቱ የግንኙነት ሁኔታ ተቋርጦ ነበር። ከዛን አማራጭ ስለሌለን እጅ ነው የሰጠነው እኛ ማለት ነው። ማቴሪያልም ያው ስጥቋሽ ምናምን ጨርሰን ነበር።
እጅ ከሰጣችሁ በኋላስ?
አክሱም ዩኒቨርሲቲ ግቢ ውስጥ ነው ያስገቡ ሸክፎ ማለት። ይሄ ትግራይ መከላከያ ሰራዊቱ ናቸው ትቀጥላላችሁ ነው ያሉ። እኛ ጋር ደግሞ ያው የሚፈልግ ሰው እንደሌለ ወደ አሁኑ ነገርናቸው ማለት። ከዛ አክሱም ከዛ የኛ መከላከያ በኋላ እየተቆጣጠረ እየተደጋ ሲሄድ ከአክሱም ዩኒቨርሲቲ ያሸሹና ጉያ የምትባል በራ ቦታ አለች እዛ ወሰዱ።
በእግራችሁ ነው የሚወስዷችሁ?
አይ እስከዛ በመኪና ነው። ከዛ ቦታ ላይ ቆይተን አሁንም እዛም ቦታ ላይ ያን ጥያቄ ድጋሚ ያነሱልን ወደ ቤታቸው ይሸኛቸዋለን ብለው አብያዲ የሚባል ቦታ አለ ከተማ ነው የዛ ጋር ነው ያስገቡ። ከዛ አብያዲ ቦታ ከገባን በኋላ እኛ የመጨረሻ ዙር ነበር ነው የተወሰኑ ሰዎችን ወደ እንትን ሸኝተዋል። ከዛ ቦታ ላይ የእኛ ሰራዊት አሁንም ያን ቦታ እየተቆጣጠረ ሲመጣ እኛን እዛ ቦታ ላይ ውጡ ነው ያሉ። ወዴት ልትወስዱ ነው ስንላቸው ልንደብቃችሁ ነው ያሉ። ከዛ አይ እኛ እዚህ ቦታ ላይ መውጣት አንችልም፣ እግራችን መሄድ አንችልም ምናምን ነገር ስንል ልዩ ኃይል ምናምን አመጡና አይ እዛው እርምጃ እንወስድባቸዋለን ማትወጡ ከሆነ ነው የተባለ። ከዛ አማራጭ ስለሌለን ወጣ።
እንዲህ ሁለትና ሶስት ቦታ ሲያመላልሱን ቆይተው መጨረሻ ላይ በምንሄድበት የአስፋልት መንገድ ላይ ከበስተኋላችን የሲኖ ትራክ መኪና መጣ። ሰራዊቱንም እየገጨ ያለፈ ሲሆን ተኩስም ከፈቱብን። ሰባት የምንሆነው ወደ ገደሉ ዘለን ገባን ይላሉ 50 ለቃ መብቱ ጽጌ።
መጀመሪያ ወደ ነበርንበት ጉያ የሚባል መስመር አለ፣ ወደዛ መስመር ወደ ቆላተ እንደን መሰለኝ በዛ ጉዞ ነው፣ በጣም ሩቅ ጉዞ ነው። በእግራችን አስጓዙ ወደ 40 ኪሎ ሜትር የሚሆን ማለት ነው። እዛ ቦታ ከሄድን በኋላ ጨልሟል። በግምት ቢያንስ ወደ 2 ሰዓት አካባቢ ሆነ። ከዛም በኋላ መብራት የለውም ምንም የሌለው ሲኖትራክ አምጥተው ከአስፋልት እንዲያትወጡ ምናምን አሉና ከዛ ለማምለጥ የሞከረውንም ያው በኋላ በጥይት ያው ከጎን ከኋላ ከፊት አለ፣ በጎንና በጎን ደግሞ ገደል ነው ቦታው። ያው በቃ ለአጋጣሚ ገደል ስለነበር እኔም በገደሉ ጋር ነው አምልጬ ሶስት ነግሬ እንደውም የት አድርገን ነው ተንከባለን። እንደውም የተወሰኑ ልጆች ቆስለውም ቢሆን የተረፍናለን እዛ አብረን የገባን ማለት ነው።
ገደሉ ሩቅ ነበር?
ገደሉ ያው እንትን ነው ከጫካ እና የእርከን ነገር ያለው ገደል አለ። ከዛ ይዜን ከአንድኛው እርከን ታርካለሽ፣ እንደገና ደግሞ ወርደሽ ከሌላኛው እርከን ታርካለሽ። ከዛም በኋላ እታች ልቅ የተወሰነ አሸዋ ምናምን ስለነበረው ነው እዛ ላይ እንደ አጋጣሚ ስላረፍ በዛ ነው የተረፍኩት። ራሱ
ከኋላ በሲኖ ትራክ ነው መጠው የወጡብን ብለኸኛል። እና ሰራዊቱም ብቻ ነው
የአራት አመት ስታ ልጅ አለች አንዲት ቀኝ እንደውም ሽኮኮ እያልናት እንትን እያል ነበር። እንደዚህም በቃ ህጻናቶች ይማሉ እዛ እኛ ጋር ሲቪል ሰራተኞች የሉ የሲቪል ሰራተኞች ነበሩ። እንደገና ደግሞ ከሰራዊቱ ጋር እዛ ባሎቻቸውን ለመጠየቅ መጥተው ከዛ እዛው የነበሩ እነሱ ጋር እንለያይ ብለው እዛው ጋር የነበሩ ነበሩ። እነሱን ሁሉ አስታውሳለሁ ምን አብረት ላይ። ከዛም በኋላ መጨረሻቸው ምን እንደሆነ ግን አላውቅም።
ምን ያህል ትሆናላችሁ? ምን
ቁጥሩ ነው ያው እኔ እንትን አላውቀውም፣ ግን በርከት ያለ ሰው እንደነበር ነው። ከዝሮዝሮ ወደ 2000 የሚጠጋ ይመስለኛል በእንትን ማለት ነው።
ከስድስት ቀን በኋላ ተጉዘን በየዳ ወረዳ ደረስ ይላሉ 50 ለቃ መብቱ ጽጌ።
ምሳት አካባቢ ነው በየጫካው ተሸጉጠን ስለነበር ከዛ ተገናኝተን እዛ እኛ መሆናችን እንትን ስናደርግ በረሃ ገብተን ነው የመጣን ማለት ነው። መጨረሻ ላይ ደግሞ ተያዝ ከዚህ አካባቢ ጋር ግን እዛ ታስረን ያለን ሸኝተው ነው ሂዱ ተብለን ነው የሚል ምክንያት ፈጠርንና እነዛ ተነጋግረን ጥቃት አስተን ነው ካልን ሊገርዱት ያለን አማራጭ በቃ ሂዱ ብለውን ነው የሚል ምክንያት ፈጠርንና ማለት ነው። ወደ ኋላ ተፈለ ነበር ማጣራት አይችልም እነሱ ወደ ኋላ ተመልሰው ማለት ነው። ብዙ ነገር እንትን አደረጉ። ከዛ የሆኑ ለኛ እንደው የሚከራከሩልን ሁለት ሚሊሻዎች ነበሩ ከነሱ። እነዛ ተከራከሩልን ነው ራስ እንደው መጨረሻ ይገደሉ ምናምን ብለው አይ እነዛ ሰዎች አይሆንም ብለው እነዛ ተከራከሩልንና መጨረሻ ላይ ያው ተሻገሩ በቃ ይሉ ብለው እነዛ ተሻግረን ይገባል ማለት ነው። ከዛ በአማራ ክልል ነው የገባ ነው። ህብረተሰቡ ያው በሚገባ እስከተከዜ ድረስ መጣው። ከዛ ያው ምግብም ውሃም ሁሉ ነገር ይዘው ከዛ የቆሰልነውን እግራችን ሁሉ አስረው አሽተው ሁሉ ከዛ በአግባቡ ተንከባክበው እዛ አድርሰው መላ።
ምክትል መቶ አለቃ አስፋው እያሱ ሲርና ሴሮ በተባለ አካባቢ ከጥቅምት 24 እስከ ህዳር 2 ድረስ ውጊያ ላይ እንደነበሩ ይናገራሉ። መገናኛ በመቋረጡ የትጥቅም ሆነ የስንቅ አቅርቦት ማግኘት እንዳልተቻለ ከዛም የተወሰኑ ታጣቂዎች መማረካቸውን ይገልጻሉ። ከሌሎች የታገቱ የሰራዊት አባላት ጋር ሆነን አሳልፈናል ያሉት እንዲህ ይገልጹልናል።
በጥቅምት 24 ጀምሮ ያው ህዳር እስከ 2 ተዋግተን ነበር። ከዛም ዛ ወደ አክሱም ወሰዱ። ከአክሱም ደግሞ መልሶ ጉያ የምትበለው ወደዛ መጡ። ከዛ በኋላ እንደገና ደግሞ የአብያዲ ኮሌጅ ወሰዱ። ከኮሌጅ ደግሞ እያመጡ ያው ማታ ከዛ ወጣን ወደ እንትን እያመጡ ነበሩ። በእግር እየመጣን ነበረ። ከዛ በኋላ ያው መጨረሻ 2 ሰዓት አካባቢ እንደገና ያው ሲኖትራክ ከኋላ መጡና ከአስፋልት እንዳትወጡ አለ። ሰው ያው አስፋልት ላይ እየሄደ እያለ ከኋላ ሲኖትራክ መጣ። በቃ መርገጥ ጀመረ። እኛ በቃ ሰባትንን ያለ ነው ያው ወደ ገደል ገባ። ሙሾልክን ወደ ሰባታችን በዛ ነው የመጣነው።
ምክትል መቶ አለቃ አስፋው በበየዳ ወረዳ በደሊ ብዛ ከተማ ነዋሪዎች የተደረገላቸውን ድጋፍ አመስግነዋል።
ትክዝን ካለፈን በኋላ ያው አማራ ክልል እንደገባን ያው ምንም ራብም የለም ምንም የለም። የእግዚአብሔር ይባረካችሁ ያው ብዙ እንትን አድርጎ ነው።
የበየዳ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ወረታው ደምስ ግተው የነበሩ የሰራዊት አባላት እስካሁን 5000 እንደሚሆኑ ይናገራሉ።
19 ጀምሮ ነው መግባት የጀመሩ። የመጡበት ተከዜ ነው በመኪና አዋዛ ተከዜ ድንበር ያወርዱ ይጣላቸው። ከዛ በኋላ ግን 5 ኪሎ ሜትር የሚሆን የሆነ ተራራ ቦታ በእግራቸው እየተጓዙ አብዛኛዎቹ ወድቋል። ቁስለኞች የበየዳ ማህበረሰብ በዛ ሲሰማ ወርዶ ሄዶ በስትሬቸርም እየተሸከመ ወደ መስመር ወዳለበት አደረሳቸው። በኋላ ወረዳው መኪና ዞኑን ጋርና ክልል ጋር ተነጋግሮ መኪና መጣ። በመኪና እያስመጣ ወረዳ ሲገቡ ግን ህዝቡ በጣም በከፍተኛ አቀባበል የተደረገላቸው ትናንትናቶ ወደ 7 ገብተዋል። ደግሞ እስካሁን ወደ 5000 አካባቢ በእኛ ወረዳ አድርጎ አልፎ ሄዷል። በአንድ ቀን ወደ 3000 ምናምን ወረዳው ላይ ገብቷል።
የበየዳ ወረዳ ድሊብዛ ነዋሪ የሆኑት አቶ ታጀበው ሽበሺ ለሰራዊቱ ጥሩ መስተንግዶ ማድረጋቸውን ይናገራሉ።
ከገቡ በኋላ ምግብ እስካሁን አልተቋረጠም። በባለፈው ከተላኩት ከ4000 ምናምኖቹ ጋር ምግብ አዘጋጅተን ምን ብለን ተቀበልናቸው። በባለፈው ትምህርት ቤት ላይ ነበር ፎርም ጥለን ምናምን የምናስተኛቸው የነበር ሌሎችን። እነዚህም ደግሞ አልጋ ተከራይተን አሳደርናቸው።
የሰራዊቱ አባላት ወደ ደባርቅ መሸኘታቸውንም ገልጸውልናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
በከፍተኛ ትምህርት ተቋማት የሚያስተምሯቸው ተማሪዎችን ውጤታማ ስልጠና ላይ በማተኮር ተማሪዎችን ብቁ እንዲያደርጉ የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ያሳሰቡ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተመራቂ ተማሪዎችን ከስራ ቀጣሪ ተቋማት ጋር የሚያስተዋውቅበት የስራ አውደ ርዕይ አዘጋጅቷል። ሙክታር ጀማል ዝርዝር አለው።
ተማሪዎችን አስተምሮ ማስመረቅ ብቻ ሳይሆን ስራ ማስቀጠርንም የተቋሙ ዓላማና ተልዕኮ አድርጎ የያዘው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ዛሬ በቅጥር ግቢው ያዘጋጀው የስራ ዕድል አውድ ራዕይ የተለያዩ የሰራተኛ ቀጣሪ ድርጅቶችና ተመራቂ ተማሪዎች አንድ ላይ የሚገናኙበት መድረክ ነበር። በዝግጅቱ ላይ ከ50 በላይ ድርጅቶች የተሳተፉ ሲሆኑ የተሻሉ ተማሪዎችን የሚመለምሉበት ድርጅታቸውንም የሚያስተዋውቁበትም ጊዜ ሆኖላቸዋል። መሰል ዝግጅቶችን ማስተናዳት ተማሪዎች የወደፊት እጣ ፈንታቸውን እንዲለዩበትና ግንኙነትንም እንዲያዳብሩ ትልቅ መንገድ ይከፍታል ብለዋል የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ለሚ ጉታ። ዶክተር ለሚ እንዳሉት ተማሪዎቹ የትም ተቋም ላይ ተፈላጊ ሆነው በተወዳዳሪነት እንዲቀጠሩ ከመሰረት ጀምሮ ይሰራል ብለዋል። ካለፉት ዓመታት አንጻር ከዓመት ዓመት የተማሪዎቻችን የተቀጣሪነት አቅም እየዳበረ መጥቷልም ሲሉ ተናግረዋል።
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያስቀመጠውን ግቦች ለማሳካት ተማሪዎች ከተመረቁ በኋላ የሚጠበቅባቸውን የስራ መስክ በሚገባ እንዲገነዘቡና በእውቀታቸውና በክህሎታቸው ራሳቸውን ብቁ አድርገው እንዲገኙ ለመርዳት ተከታታይ የስራ ምክር አገልግሎት መስጠት አስፈላጊ በመሆኑ በደረጃዎች ማስተባበሪያ ቢሮስ የግል አገልግሎት ማከራቋቁሞ በርካታ ስራዎችን በመስራት ላይ ይገኛል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያስቀመጠው የተማሪዎች መቀጠር ብልጣኔ ካለው አማካይ 71.5 በትሬኒንግ ስቴጅ የተረጋገጠ ነው። በ2023 ወደ 85 የማሳደግ አንግቦ እየተንቀሳቀሰ ሲሆን ለዚህም ግብ የሚረቡ ስትራቴጂዎች ነድፎ እየተንቀሳቀሰ ይገኛል።
ዘድሮ ከኮሮና ቫይረስ ስርጭት ቆይታ በኋላ ወደ ትምህርት ገበታቸው የተመለሱት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ከ1000 በላይ የሚሆኑ ከሳምንት በኋላ ይመረቃሉ ብሎ ዩኒቨርሲቲው እየተሰናዳ ይገኛል። እነዚህ ተመራቂዎች መሰል ዝግጅት ለነሱ ሰርግና ምላሽ መሆኑን የሚናገሩት ከዚህ ቀደም ሲቀስሙ የነበረው ዕውቀት ወደ ተግባር የሚመነዝሩበት ጊዜ በመድረሱ ከማጋ ምን መስራት እንደሚችሉ የሚታጩበት ጊዜ መሆኑንም ተናግረዋል።
ስሜ ሄራን ረታ ነው ይባላል። የአፕላይድ ባዮሎጂ 4ኛ አመት ወይም የዚህ አመት ተመራቂ ተማሪ ነኝ። የተለያዩ ኤክስፒሪየንስ ያላቸው ካምፓኒዎች አሉ እኛን ለመቅጠር ማለት ነው። ስለዚህ የትኛው አዋጭና ወደፊት ህይወታችንን መንቀይርበት አማራጭ ምን ወስድበት ኤክስፖ ነው። እሱ ለመሳተፍ ያ ሁላችንም ዝግጁ ሆነናል። እንደ ዲፓርትመንቴ ያለው ሰርኩስ ኮርስ አፕላይድ ባዮሎጂ ነው። ፋክተሪዎች፣ የተለያዩ ላብራቶሪ ሴንተሮች እና አብዛኛዎቹ ሄልዝ ላይ ወይም ደግሞ ጤና ላይ መሰረት ያደረጉ አንተኖች ናቸው የሚቀጥሉት መስሉት። በጣም ሹር ነኝ በራሴም ስለምተማመን እና ይቀጥሉናል ብዬ አስባለሁ። ለነሱ ሞር ጥቅም አለው። በተማርኩት ፊልድ ቢቀጥሩኝ በጣም ብቁ ሆኜ ልሰራ ዝግጁ ነኝ።
መስመር አይለባለሁ። የኬሚካል ኢንጂነሪንግ ተማሪ ነኝ። አንድ ነገር ያው የተማርነው ነገር በጆብ ኤክስፖ ራሳችን ዴቨሎፕ ለማድረግ በጣም አሪፍ ነው። ጆብ ኤክስፖ ደግሞ ለኛ አሪፍ ነገር ነው። ለሞቲቬሽንም በጣም አሪፍ ነው። ከዛ ደግሞ አልፎ አሁን ከተመረቀን በኋላ እንድንሰራ የሚያመቻችልን ግቢው በራሱ የሚያመቻችልን ትልቅ ነገር ነው። መልካም እድል ነው። ይሄን እንደ መልካም ነገር ነው የሚያየው። ኦሬዲ አሁን ለይቻለው የቱ ጋር እንደምወዳደር የትኛው እንደምጠቅመኝ በተማርነው አካሄድ ደግሞ ከሆነ ብዙ ኢንዱስትሪዎች ይጋብዙናል። እንደ ኬሚካል ኢንጂነሪንግ ብዙ ኢንዱስትሪዎች ይጋብዙናል። ለምሳሌ አሁን ሹገር ፋክተሪዎችን ብንወስድ ሶፍት ድሪንክ እና ትልቅ ነገር እንትን እንድንሰራ አበረታቶናል ማለት ነው። አሪፍ ነው። አሁን ብዙ እንትኖች ኢንዱስትሪዎች አሉ ማለት ነው። ለነዛ ደግሞ ጥቅም አለ።
በሰል መድረኮች ስራና ሰራተኛን ባለሙያና ኢንዱስትሪን በተለያዩ ቦታ ያሉ ባለጉዳዮችም አንድ ላይ የሚያገናኝ መሆኑን የተናገሩት የሳይንስና ከፍተኛ ትምህርት ሚኒስተር ዴኤታ ዶክተር ሳሙኤል ክፍሌ በሌሎች ዩኒቨርሲቲዎች ውስጥም ተመሳሳይ መድረኮች ተስፋፍተው ይቀጥላሉ ብለዋል። መሰል መድረኮች ለሁሉም ባለድርሻ አካላት የየራሱ ጥቅም እንዳለውም አብራርተዋል።
የስራ ባዛርና ኤክስፖ በዚሁም መሰል መድረኮች ለዩኒቨርሲቲዎች የትምህርት ስርዓታቸው መልሶ እንዲፈትሹ የፕሮግራሞቻቸውን ተገቢነት መልሰው እንዲያዩ የምሩቃኖቻቸውን ምሉእነት እንዲገመግሙ እድል ይፈጥርላቸዋል። ለኢንዱስትሪዎች እና ለቀጣሪዎቻችን የትምህርት ተቋማት ያላቸውን ዝግጅት ያላቸውን አቅም በምን መልኩ ሳይንሳዊ መፍትሄዎችን ከትምህርት ተቋማት በማግኘት ለኢንዱስትሪዎቻቸው ውጤት ለኢንዱስትሪዎቻቸው ተወዳዳሪነት ለኢንዱስትሪዎቻቸው ዘለቄታዊ ጥቅም ማግኘት እንደሚችሉ እድል ይፈጥራል። ለዚህ ምሩቃን የስራ ባዛርና ኤክስፖ የአንደኛው የህይወት ምዕራፍ ማጠቃለያ፣ የሁለተኛው የህይወት ምዕራፍ መጀመሪያ ድልድይ የስራ ባዛርና ኤክስፖ በኮርስ ተደራጅቶ ከሚሰጥበት እውቀት ከሚገበኝበት ዩኒቨርሲቲ ወደ ሰፊው የልምድና የተሞክሮ ዩኒቨርሲቲ የሚሸጋገሩበት የአድሚሽን ቀን።
በመድረኩ ላይ አነቃቂ ንግግሮችን የሚያደርጉ ባለሙያዎችና በህይወት ውጣ ውረድ ስኬትና መሰል ገጠመኞች ላይ ተመኩሯቸውን ያጋሩ ባለሙያዎች ተጋብዘው ለእጩ ተመራቂዎች መልእክት አስተላልፈዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ውጭ ሀገር ከሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ቡድን የተደረገ ቆይታ ነው ተከታዩ። አንድ የቡድኑ አባላት ስማቸውን አስፍረው ያወጡትና በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ መግለጫ የተንተራሰ ቃለ ምልልስ አቅርበን ነበር። በዚህ ሁለተኛ ክፍል ቃለ ምልልሳቸው ደግሞ ቡድኑ በኢትዮጵያ እየታየ ነው ባለው የጥንቃቄ መላላት ዙሪያ ከአባላቱ ከሁለቱ እንወያያለን። እንግዶቻችን ፕሮፌሰር ዮናስ እንዳለ ገዳና ዶክተር ገበየ ተፈራ ናቸው። አሉላ ከበደ ነው ያነጋገራቸው።
ወቅታዊ ሀገራዊ ጉዳይ ላይ ያወጣችሁትን ጋዜጣዊ መግለጫ በተንተራሱ ነጥቦች ላይ ትኩረት እናድርግ እንጂ ይህ የኮቪድ-19ን መዛመት ለመዋጋት የኢትዮጵያ ጤና ጥበቃን ለመርዳት የተሰባሰባችሁ ልዩ ልዩ ባለሙያዎች ናችሁና እስኪ ስለሚያነጋግረው ስለሚያሳስበው ኮቪድም እንነጋገር። በዩናይት ስቴትስ እና በአውሮፓ እጅግ በከፋ ሁኔታ ዳግም በመዛመት ላይ ያለውን የወረርሽኙን ይዞታ ስትመለከቱ በኢትዮጵያ በተለይ አሁን በተጨባጭ ከሚታየው ጨርሶ ቸልተኝነት የጎላበት ሁኔታም ሆነ በአንጻሩ ደግሞ ከግጭቱ ጋር ተያይዞ በሚፈጠረው አመቺ ሁኔታ ይበልጥ እንዳይዛመት
ከቁጥጥር እንዳይወጣ ስጋት አላችሁ ወይ?
ያሳስባችኋል? ከሆነስ ምን አይነት ነገሮች ትኩረት እንዲደረግባቸው ትመክራላችሁ?
አንዳችሁ መጀመር ትችላላችሁ።
ዶክተር ገበየሁ።
በጣም የሚያሳስብ ሁኔታ ነው። እንግዲህ ወደኋላ መለስ ብለን ስናየው ኮቪድ የሚሰራጭበትን መንገድ ማስተዋል አስፈላጊ ነው። በስፋት ኮቪድ በፍጥነት የሚሰራጭበት አንዱ ቦታ ቤት ውስጥ ነው፣ ቤተሰብ ውስጥ ነው። ሁለተኛው ግን ከቤት ውጭ ሰዎች የሚገናኙበት ስብስብ ነው። አሁን እንግዲህ በኢትዮጵያ እንደምናየው በብዙ ሺዎች የሚቆጠሩ ሰዎች ከቦታ ወደ ቦታ ይንቀሳቀሳሉ። ሌላው ችግር ደግሞ ምንድነው? ያንድ አካባቢ ሰው ብቻ ካንድ ቦታ የሚመጣ ሳይሆን ከሌላም ቦታ የሚመጣል። አሁን አንዳንድ አካባቢ ኮቪድ ከፍ ያለበት ሁኔታ አለ፣ አንዳንድ ዝቅ ያለ። ዝቅ ያለው ቦታ ወደ ከፍተኛው ሲሄድ መሰራጫቱ አይቀርም እና ያ በጣም አሳሳቢ ነው። ሩንም አንተ እንግዲህ እንደገለጽከው ማስክ አርጉና እንዲያርጉ ማለት የሚከብዳል። ግን ምንድነው በተለያዩ አገሮች በደንብ የሰራ እንደው ከሁሉም መከላከያ መንገዶች ርካሽ ሊሆን የሚችለው አፍንጫና አፍን በማስክ መሸፈን ነው። እሱ ብዙ ነገር ይገድባል። ያለምንም ልዩነት ሁሉም ሰው ማስክ አርጎ የሚንቀሳቀስ ከሆነ በከፍተኛ ደረጃ ይገድበዋል። እዚህም ሀገር አሁን ጥናት ሲያረጉ ኢቭን ባንድ ስቴት ውስጥ ማስክ የሚያርግ ካውንቲ እና ማያርግ ካውንቲ ሲያዩ የኮቪድ ስርጭቱ ማስክ በሚያደርገው ካውንቲ የቀነሰ ነው። እና
ለኢትዮጵያውያን አድማጮች ምናልባት ሀሳቦቹ ቅርብ እንዲሆኑ ነው፣ አንዱ አውራጃ ሌላው አውራጃ ልዩነቱ ጎልቶ ይታያል እያሉ ነው።
ጎልቶ ይታያል። አዎ አዎ ይታያል። እንግዲህ ሌላው ምንድን ነው በቤተሰብ ደረጃ የሚንቀሳቀሱስ ከሆነ አንድ ቤት ጣራ ውስጥ አብሮ የሚኖር ሰው ብዙ ጊዜ ችግር የለም፣ ከዛ ጣራ ውጭ ሌላ ሰው ጋር ሲገናኝ ነው። እና ቤተሰቦችም የግድ ከቤታቸው መውጣት ካለባቸው ርቀታቸውን በግሩፕ ከጠበቁም አንዱ አማራጭ ነው። አሁን ይሄ በየመገናኛው የምናየው ቁጥር የሚታወቀው በኮቪድ የተያዘው እና በኮቪድ የሞተው ለማለት ነው እንጂ ትክክለኛ ጣራው ቁጥር አይደለም። የዚህ የአሜሪካ ግምት አሁን ከመቶ ሚሊዮን በላይ ነው የሚባለው። የሞቱም ሁኔታ ከምናየው ከ260,000 በላይ ነው የሚባለው። ኢትዮጵያ እንደጠቀስከው የምርመራው አቅሙ ስለሌለ በኮቪድ የተያዘው ሰው ቁጥር ወይም መጠን ማወቅ አይቻልም። ሌላው ችግር ምንድነው ከስርጭቱ ጋር ኮቪድ ከሰው ወደ ሰው እንደሚተላለፍ በደንብ ይታወቃል። የበሽታ ስሜት የሌለባቸው ግን በቫይረሱ የተያዙ ሰዎች ቫይረሱን ከአንድ ሰው ወደ ሌላ ሰው በማሰራጨት ይታወቃሉ እና የነዛ ሰዎች ግምት ቁጥር አይታወቅም ነበር። አሁን ግን ከ50% በላይ ቫይረሱ የሚዛመተው የበሽታ ስሜት በሌላቸው ሰዎች ስለሆነ ዞረን ዞረን ይሄ ማስክ ወይም ጭንብል ነው የሚባለው በአማርኛ አፍና አፍንጫን መሸፈን በጣም ወሳኝ ነው፣ አስፈላጊ ነው፣ ያስጥላልም። በሀገራት ደረጃ ካየነው በኤዥያ ያሉ ሀገሮች ከሀገር በፊት ነው ማስክ እያደረጉ ሲወጡ ያየናቸው። ያን ጊዜ እኛ በጥርጣሬ ነበር፣ ግን የዚህ የኮቪድ አማካሪዎች ግሩፕ ከሀገር በፊት የለም ማስክ ህይወት ያድናል እና ሁሉም ማስክ ያድርግ የሚል ሪኮመንዴሽን ተናግሯል። እና አሳሳቢ ነው፣ ግን በዛው ልክ ደግሞ መከላከልና ስርጭቱን መቀነስ የሚቻልባቸው መንገዶች አሉ።
መላም አለው ጭንቀት ብቻ አይደለም በእርግጥ ግን ያሳስባል ነው የሚሉ ፕሮፌሰር ዮናስ ወደርሶ ልምጣ።
እኔ እንግዲህ ከኤፒዴሚዮሎጂም አንጻር አስተያየት ለመስጠት ኤፒዴሚዮሎጂ ሲባል ያው በህብረተሰብ ውስጥ አንድ በሽታ በምን ያክል መንገድ ተስፋፍቷል የሚል ነው። እና መግለጫም ስናወጣ አንድ አስተያየት የተሰጠሁት ደጀን ያለው ህዝብ ወታደሩን መተባበር ከፈለገ የዛ አጋር መሆን ከፈለገ አንዱ ትልቁ አጋርነት መታየት በትልልቅ ከተሞች ውስጥ ያለው ሰው በተለይ ወደ ጦር ግንባሩ ጠጋ ያሉ ትልልቅ ከተሞች ውስጥ ያለው ሰው የአዲስ አበባ ሰው ባህር ዳር ሰው የጎንደር ሰዎች አፍንጫና አፍ መሸፈኛ ካደረጉ ጦሩ ላይ ያለውን አደጋ በብዛት መቀነስ ይችላል። ይሄ በተለይ ሰልፍ ድጋፍ ሲወጡ አፍንጫና አፍ መሸፈን ከቻሉ ለጦሩ ትልቅ ደጀን እንደሆኑ ማወቅ አለባቸው። ያቱም ከከተማ ነው ወደ የግንባሩ ሊስፋፋ የሚችለው። ሌላ ሁለተኛ ከዚህ ፍትም ለማሳሰብ እንደሞከርነው በካውንስል በኩል ጋዜጠኞች ወደ ጦር ግንባር ይሄዱ የጦር አዛዦች የሚያናግሩዋል። የጦር አዛዦች ደግሞ እድሜያቸው እንደ ተራ ወታደሮ ወጣት አይደሉም። ስለዚህ ጋዜጠኞቹ አፍንጫና አፍ ሸፍነው ነው ማናገር ያለባቸው። አንዳንዶች አድርጉ በርግጥ ውጪ ነው የሚያናግሩት ጥሩ ነገር በሜዳ ላይ ነው ያ ትልቅ ጥሩ ነገር ነው። ቢሆንም ይሄ አንዱ ደጀን ነው የሆነው ህዝብ ማድረግ የሚችለው ይሄ ነው። ጋዜጠኞች ጭምብሉን አፍንጫና አፋቸውን መሸፈን አለባቸው። እነዚህ አይነት ትንንሽ ነገሮች ብዙ መንገድ ሊያስክዱን ይችላሉ ለማለት ነው። ይሄ ነው አንደኛው። ሌላው ደግሞ ይሄ ደጀን ውስጥ ያለው ህዝብ አፍና አፍንጫ መሸፈን ከአንድ ባህር ዳር ካሉ ሴትዮ በእናንተ ሬዲዮ ነው ስለኝ አሉላ፣ ይሄ ማስክ ማድረግ አፍንጫና አፍ መሸፈን ኮቪድ ለመከላከል ብዬ ነው ያረኩት፣ ግን አሁን ጉንፋን ይዞኝም አያውቅም። እዛ ለመጨመር የምፈልገው እርግጠኛ ነኝ ድሮ ማስክ ቢኖረኝ መርካቶና ፒያሳ እንደ መንገድ ላይ ሽንት ቤት እንደ ያን ያክል ጉንፋን አያስይዘኝም ነበር ብዬ ገምታለሁ። አሁን ሳስበው ተጨማሪም ጥቅም አለው እና በትዊተር ላይ ክቡር ዶክተር ሊያ ስለ ኮቪድ ሲያቀርቡ እኔ ትዊተር ላይ ብዙ አልሳተፍም፣ ግን ሪትዊት አድርጌ የአፍና አፍንጫ መሸፈኛ ተጨማሪ ጥቅም ከሽታ ከሚያስነጥሱ ነገሮች ሌላው ቀርቶ ይሄ አለርጂ አሁን ጠዋት ጠዋት ውሻዬን ወክስ አድርጌ እኔ ማስክ ማድረግ ከጀመርኩ ወዲህ ማስነጠስ እናንትን ችግር የለም። የአለርጂ መድኃኒት መውሰድም አያስፈልግም እና ሌሎችም ጥቅሞች አሉት ማለት ነው። ባጭሩ ብቻ የደጀኑ ህዝብ መርዳት ከፈለገ ወታደሩን አፍንጫና አፉን በመሸፈን ይሄ ኮሮና ወደ ጦር ግንባር እንዳይሄድ መከላከል ይችላል ማለት ነው።
መልካም። አሁን የክትባት ተስፋውም ቢኖር ገና ብዙ መንገድ አለውና በተለይ ደግሞ አፍሪካ እንደ ኢትዮጵያ ላሉ ሀገሮች መቼ ይዳረሳል ያልተመለሰ ጥያቄ ነው። በጣም የሚያበረታታ 3 የክትባት መድኃኒቶች የተገኙበት ቦታ ነው ያለነው። በጃችን ያለው ግን አሁንም ወርቃማ ነው ያላችሁ ነው። በአንድ በኩል ርቀት መጠበቅ የሚባለው 6 ጫማ ርቀቱን መጠበቅ አፍና አፍንጫን በጭንብል መሸፈን ብላችኋል። ዶክተር ገበየው ምናልባት የቀደሙት ሐሳቦች ላይ የሚያክሉት ነገር ካለ?
አዎ፣ ፕሮፌሰር ዮናስ ያነሳው አንድ በጣም ጠቃሚ ነገር አለ። ዛሬ ኮሮና ነው፣ ሁልጊዜ ኢንፍሉዌንዛ አለ በህብረተሰቡ መካከል፣ ነገ ደግሞ ሌላ ቫይረስ ሊመጣ ይችላል እና ይሄ ኮሮናን ለመከላከል የምናረጋቸው የመከላከያ ተግባራት አቸዋል በእርግጥ አብረውን መኖር የሚገባቸው ነው። እጅ ንጽህና መጠበቅ፣ ሰው ሲያመው ራሱ ተከልሎ ቤት መቆየት ከሌላ ሰው ጋር ከመደባለቅ ይልቅ፣ ሲያመው ራቅ ማለት፣ ይሄ እንደ ባህል የግድ የምንይዘው ነገር ነው እና ጥቅምም አለው። በቫይረስ በሽታ ለመያዝ ብቻ ሳይሆን አለርጂ ምናምን ይከላከላል ፕሮፌሰር ዮናስ እንደገለጸው። ሌላው ምንድነው ብዙ ሰው የሚረሳው ኮሮና ኮቪድ በሽታ ብቻ አይደለም፣ ኢኮኖሚውንም ይጎዳል። ኢኮኖሚን ሲጎዳ እንደውም መጀመሪያ የሚጎዳው ክፍል የሕክምና የጤና ሰራተኞችን ነው። ይታመማሉ፣ በየቤታቸው ይቀራሉ፣ የሞቱም እንዳሉ እናቃለን ከኢትዮጵያ ውስጥና ያ ኃይል በሚጎዳበት ጊዜ በኮሮና የታመመው ብቻ አይደለም፣ በሌላ ህመም የሚሰቃየው ህዝብ በቂ የሕክምና አገልግሎት ስለማያገኝ ወደ ሞቱ ይሄዳል። እሱ ደግሞ የታየ ነገር ነው እና ኮሮና ወይም ኮቪድ ላይ ብቻ ማተኮሩ ጥሩ አይደለም በኮቪድ ምክንያት። ሌላው ደግሞ ምንድን ነው ኢኮኖሚ ሰርቼ ልብላ ይላል ነው። ተጠንቅቆ ማስክ አርጎ ገበያ ወጥቶ ከተመለሰ ጥሩ ነው፣ ግን እንደ ልቡ ወጥቶ ሰው የሚታመም ከሆነ ኢኮኖሚ መልሶ ይጎዳል። ስለዚህ እነዚህ በሽታውን አንፈራም ግድ የለን የሚሉ ሰዎች እንጀራቸው ላይ መጥፎ ነገር እየነሰነሱ ነው እና ይሄ ነገር ከህመም ከሞት ጨምሮ ብዙ ነው ችግር ስላለው የግድ መከላከል አለብን። ክትባት እንኳንስ ኢትዮጵያ እዚህ ራሱ አሁን ፕሮግራም ላይ ሲደረግ ለአብዛኛው ህዝብ የሚደርሰው ገና ወደ ግንቦት ወደዛ አካባቢ ነው። ክትባት እየተሰጠም የመከላከያ ተግባሩ አይቆምም። ምክንያቱም ሁሉ ህብረተሰብ ባንድ ላይ ክትባት አያገኝም። አሁን ለመስጠት የሚያስቡት በስራ ጸባያቸው ምክንያት ለኮቪድ የሚጋለጡ የጤና ባለሙያተኞች አንድ፣ ሁለተኛ ደግሞ ኮቪድ ቢይዛቸው ከፍተኛ መጥፋት ደረጃ የሚደርሱ አዛውንት ነው። ለሌላው ቀስ ብሎ ነው የሚደርሰው። እስከዛ ድረስ ግን መቼስ እውነት ይሄ ነገር መጥቶ የሚሄድ ከሆነ በሚሄድ በኮሮና ቫይረስ መጎዳትና መሞት ሞኝነት ነው የሚሆነው እና ትግስት አድርገን መከላከያ ተግባራትን መፈጸም ያስፈልጋል።
መልካም። በርካታ ጭብጦችን የዳሰሳችሁት መደረግ የሚችሉ ከጃችን ያሉ መሳሪያዎች አሉ። እነሱን እንኳን ቢያንስ እንጠቀም አንድ ነገር ነው። በርግጥም ማለፍ ብሎ ኢኮኖሚውን የሚጎዳበት የሥራ እንቅስቃሴ ገዳቢነት በሚፈጠርበት ጊዜ እንደ ኢትዮጵያ ያለ ደካማ ኢኮኖሚ ይበልጥ የሚጎዳበት ሁኔታ ይፈጠራል። ለዚህም ጥንቃቄ ማድረጉ ነው መልሶ መላልሶ እንዳማራጭ የሚወሰደውና በሌሎች አገሮች የታዩትን ከሌሎች ኪሳራ ማትረፍ መቻልን የመሰላ ጥሩ ነገር የለምና ለነማር ይገባል ነው አስኖ ሰጣችሁ ያላችሁት። እስኪ ቀጣይ ወደ ሆኑ ሁኔታዎች ልሰዳችሁ። ዶክተር ገበየው በጨርሻ አስተያየት ላይ መቀጠል ያለባቸውን ልማዶች ጠቅሰው ነበር። ፕሮፌሰር ዮናስ ያስተውስ ይሆናል ከዚህ ቀደም የአምሮ ጤናንም በሚመለከቱ አጣምረን እርሶና ፕሮፌሰር መስፍን በተወያያችሁበት ከዚህ ድህረ ኮቪድ-19 ዘላቂ የሚሆኑ አብረውን የሚቆዩ ሁኔታዎችን ምናልባት እንደ ድልም ልንቆጥራቸው ምንችላቸውን አጋጣሚዎች ሁሉ ከዚህ ፈተና የራሳችን ልናረግ ምንችላቸው ለህይወት ካለን አመለካከት እስከ ለት ተለት ኑሯችን ምርጫዎቻችንና ዝንባሌዎች ድረስ አንዳንዶችን ነካክተን ነበር። እርግጠኛ አይደለሁም ብዙ የቀየረን ስለመሆኑ ባለፉት ጥቂት ወራት ውስጥ ባየነው። ነገር ግን የልማድ ነገር እየተመለከተን ነውና የጠባይ የአምሮንም ሁኔታ ይመለከታልና የሚዘልቁ ልማዶች በጠቃሚነታቸው ልንመርጥና ልናስቀራቸው አዲስም ልንለማመዳቸው የሚችሉ ከዛም ማለፍ ካልን የህይወታችንንም ትርጉም ልናዳግሱበትም እንችል ከፍ ልናረግም እንችልባቸው ምን አይነት መልካም ነገሮች ከዚህ ፈተና ውስጥ ሊገኙ ልናተርፍ እንችል ይሆን? እርሶ ጀምሩና ወደ ዶክተር ገበየ ሄዳለሁ።
እሺ አላ ለጥሩ ጥያቄ ነው። ኮሮና መጥፎ ነገር ነው ግን ከሱ አንድ ልንጠቀም ምን ይችላል የባህሪ የባህል ለውጥ ሊያመጣ የሚችል ነገር ነው። ለምሳሌ አከለ አሁን ዲሲፕሊን ያለው ሰው በኮሮና ሊያዝ አይችልም በኔ ግምት። ዲሲፕሊን ማለት ማለት ነው ዲሲፕሊን ማለት አንድ ሰው ባሰበው ነገርና በሚያደርገው መሃል ካሰበው ነገር ወደሚያደርገው ነገር ለመድረስ የሚጠቀመው ዲሲፕሊን አለበለዚያ እንዲሁም ምኞትና እንትን ነው የሚሆነው። እና አንድ ኮሮና እንዲይዘኝ አልፈልግም እንዳይዘኝ ምን ማድረግ አለብኝ ፍንጫና መሸፈን አለብኝ እጅ መታጠብ አለብኝ ብሎ ዲሲፕሊን ያደረገ ሰው በኮሮና ይያዝ። በሌላም ነገር የአገር ልማት የሚመጣው በዲሲፕሊን ነው። የገንዘብ ቁጠባ የሥራ ልምድ የሚመጣው በዲሲፕሊን ነው። ኢትዮጵያ አትሌቶች ሲያሸንፉ ነው የምንደነቀው። ግን እዛ ሲያሸንፉ ለማየት ከዛ ፊት 2-3 አመት በዲሲፕሊን ተለማምደው ጦርነቱን ቢሆን የጦርነቱን ውጤት ነው የምናየው። ነገር ግን ለዛ ስንት አመት ሰው ተዘጋጅቷል አውሮፕላን ወይም እንደዚህ ስንሰማ እንደዚህ ከዛ በፊት በዲሲፕሊን ብዙ ነገር ተደርጓል። እና ይሄ የኮሮና ጉዳይ በሀገራችን ውስጥ የዲሲፕሊንን ጠቃሚነት ማለትም ባሰብነውና በመናደርገው መሃል ያለውን ክፍተት ማጥበብ የሚቻለው በዲሲፕሊን ነው። ያለ ዲሲፕሊን ያሰብንበት የኢኮኖሚ እድገት መድረስ አይቻልም። ያለ ዲሲፕሊን ያሰብንበት የፖለቲካ እድገት መድረስ አይቻልም። ያለ ዲሲፕሊን የተባበረና ጠንካራ አገርም ማቋቋም ማቆየትም አይቻልም። ይሄን ለመጨመር ነው።
መልካም ዶክተር ገበየው።
አዎ እንግዲህ እንቀጥልና በዚህ በኮሮና በነገራችን ላይ ለአዳማጮች ኮሮና ማለት በሽታውን የሚያመጣው የቫይረስ ስም ነው። በሽታው ኮቪድ-19 ነው የሚባለው 19 በአውሮፓውያን አቆጣጠር በ2019 ስለታየ ነው። ከመከላከያ ባህሎች አንዱ እንደው ነካ አርገን ይሄድ ነው እጅ መታጠብ ነው። እጅ መታጠብ እንደውም በኢትዮጵያ ደረጃ በጣም ብዙ በሽታዎች ነው የሚያስቀረው። ምክንያቱም በቂ መጸዳጃ ቦታዎች ስለሌሉ መጸዳጃ ቤቶች ስለሌሉ ሰው ውጭ ስለሚጸዳዳ ውጭ የተጸዳዳው ነገር በዝምብም ይሁን በምን ከመገብ ጋር ግንኙነት ስላለው በዛ መልክ ብዙ ተላላፊ በሽታዎች አሉ። ትልቁ አንዱ ታይፎይድ ፊቨር ነው። ሰው በቀላሉ የሚያቆው አሜባ፣ ጃርዲያ እነዚህ በሙሉ በንክክ የሚተላለፉ ናቸው። እነዛን ማስቀረት እንችላለን እንደ ባህል ወደዛ መሄድ እንችላለን። ዛሬ ለኮቪድ ብቻ ብለምናረገው ነገር አይሆንም። ሌላው ምንድነው ያየነው በዚህ በኮቪድ እንግዳ ነገር ሆኖ ስለመጣ በዜና መሰራጫ ስለቀረበ ሁሉም ሰው ባለሙያና ጠቢብ የሆነበት ነገር ነው። ፖለቲከኞችም እንደፈለጉት ወዲያ ወዲያ ያረጉት ነገር ነውና ህዝቡን እንደው የምማጸ ነው ከባለሙያው አንደበት የሚመጣውን መስማት ነው እንጂ በጎን የተጻፉ አብሮ ማይሄዱ ወይም የተሳሳተ ነገር ሰዎች እንዲያደርጉ የሚመክሩ ነገሮችን አለማረግ ነው። ትልቁ ሌላው ቀድም መጀመሪያ ላይ የተጠቀስኩት ቤት ውስጥ በጣም ነው የሚሰራጨው። አሁን የሚባለው ምንድነው ሰው ከሰው ጋር ሲገናኝ 15 ደቂቃ ነው የሚባለው በሁለት ሜትር ክልል ውስጥ ያነሰ ግን 2 ደቂቃ ሊበቃ ይችላል ይባላልና ቤት ውስጥ ከሆነ በጣም ስለሚተላለፍ ሰዎች ባይገናኙ ጥሩ ነው። ከተገናኙ ግን ከቤቱ ውጭ ቅድም ፕሮፌሰር ዮናስ እንዳለው ከቤቱ ውጭ ራቅ ራቅ ካሉ እሱ ራሱ ስርጭቱን ይቀንሰዋል። ቤት ውስጥ እንደው አብሮ መብላት መጠጣት ማደጋ ያስከትላል። እዚህም ሀገር ቤተ መንግስት ውስጥ ገብቷል ምንም የሚፈራው ነገር የለም። አንድ ምንድነው የሞተው ሰው ትንሽ ነው የሚል አባባል አለ። እንደያገሩ እንደያካባቢው እውነት ነው። የሞተው ሰው ቁጥር ሊያንስ ይችላል። ይሄ ቫይረስ አንድ ጸባዩ ምንድነው የሞተውን ሰው ቁጥር ማግኘት የምችለው በብዛት ሲሰራጭ ነው። አሁን አንዳንድ በሽታዎች ከያዙት ህመምተኛ 10%ን 30%ንም እንደውም ኒፓ የሚባል ቫይረስ 70% ይገላል። ይሄኛው ወደ 3 ነው። ግን ይሄ በብዛት ብዙ ሰው ያለብስና የሚገላቸውን ያገኛል። እኔ ሁልጊዜም ብለው ዞሮ ዞሮ የሚገለውን እንዲዞር የሚያደርገው የሰው በቂ ጥንቃቄ አለማድረግ ነው። እና ትታየዋን የሞት ቁጥር አይተው ትንሽ ነው ግዴለም ማለት አደገኛ ነገር።
መልካም የገዛ ልምዳችንንም እንድናዛምድ የሚጋብዝ ይሁን። ምናልባት ኢትዮጵያ ላሉ አድማጮቻችን ብዙ ላይ ሰራ ይችላል። የወረርሽኙንም መዛመት እዚህ እኛ ካለንበት ዩናይትድ ስቴትስ ጋር አለመነጻጸርም ሆነ ቅድም ያነሳቸዋቸው የህልፈትና የታማሚዎች ቁጥርም በንጽጽር አነስተኛ መሆኑ ያን ስዕል እንዳያዩ አድርጓል። ከዚህ ባሻገር ደግሞ እስካሁን ድረስ በቤት ውስጥ መቀመጥ ለመጀመሪያ ጊዜ ከታወጀበት ጊዜ አንስቶ በተለያየ ደረጃ ውሱን በሆኑ አንዳንዶቹም መላልሰው በመጡ ገደቦች ውስጥ ነው እየተንቀሳቀስን ያለ ነው። የዕለት ተዕለት ኑሮንም የሚመለከቱ ሆነ መደበኛ የዕለት ስራችንን ከቤት መስራት ተለማምደናል። ቀድመን ያን ሀል ቦታ ማንሰጠው ወይንም ደግሞ የስራችን ጠባይ የማይፈቅድም ይመስለን ሁሉ የተለየ ሁኔታ ተምረናል። እንደ ሰው ግን ተለውጠን ይሆን? የእናንተን ትዝብት ነው በዙሪያችሁ ያለውን የምታውቋቸውን ሰዎች ስራ ቦታ በአካባቢ ያሉትን ይጨምር ይችላል። ለኢትዮጵያም የሚሆን የሚጠቅም ነገር ይኖራል ብዬ ተስፋ አደርጋለሁ። ዘላቂነት ያላቸው ለውጦችን ቀደም ብላችሁ ከኢትዮጵያ ሁኔታ ጋር አዛምዳችኋል። እዚህ ግን በቤት ውስጥ የቆየነውን ያህል ብዙ ነገርም ይነስም ይብዛ ራሳችንን ለማዳን መቆጠብ የተገደድንበት ሁኔታ ውስጥ ቆይተን ተለውጠን ይሆን ወይ? ከዚህ ድህረ ኮቪድ-19 ነው ማለት የሚቀናኝ ድህረ ኮቪድ-19 ኢኮኖሚ በዚህ ሀገር ብዙ ነገሮች እንደሚለውጠው የተለወጠው ነገር ተስፋ የተደረገውን ያህል ሆኖ ይሆን?
ባቶች በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ አማካሪዎች ቡድን በኢትዮጵያ እየታየ ነው ያለውን የጥንቃቄ መላላት አስመልክቶ ከሁለት የቡድኑ አባላት ጋር የተጀመረው ቃለ ምልልስ አላበቃም። ተከታዩን በሌላ ጊዜ እናቀርባለን። ሙሉ ምልልሱንም በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዶቻችንን ፕሮፌሰር ዮናስ እንዳለ ገዳንና ዶክተር ደረጀ ተፈራን ለጊዜያቸው እናመሰግናለን። አሉላንም ለዝግጅቱ እናመሰግናለን። ከኢትዮጵያ በጉድፈቻ ወደ ተለያዩ ሀገሮች ይወሰዱ የነበሩ ሕፃናት በሚደርስባቸው የማንነት ቀውስና በአሳዳጊዎቻቸው በሚደርስባቸው በደል ምክንያት የውጭ ጉድፈቻ ሙሉ በሙሉ ከታገደ 3 ዓመታት ተቆጥሯል። በዚህ ምክንያት የሀገር ውስጥ ጉድፈቻ እያደገ መሆኑን የአዲስ አበባ ሴቶችና ሕፃናት ቢሮ ቢያስታውቅም በዘርፉ የሚሰሩ ግብረሰናይ ድርጅቶች ግን እድገቱ ጅምር እንጂ በቂ አይደለም ይላሉ። ይህን የሀገር ውስጥ ጉድፈቻ ያለበትን ሁኔታ በተመለከተ ስመኝሽ የቆየ ከቤተሰብ አገልግሎት ማዕከል መስራችና ዋና ስራ አስኪያጅ ተፈራ ኃይሉ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
ኢትዮጵያውያን ለጉዲፈቻ እንግዳ አይደሉም። በተለያዩ ባህላዊ ሃይማኖታዊና ህጋዊ ስነ ስርዓቶች ወላጅ አልባ ወይም ረጅ ሊላቸውን ህፃናት በጉዲፈቻ ወስዶ ማሳደግ የሀገሪቱ ባህል መገለጫ ሆኖ ኖሯል። ነገር ግን በተለያዩ ግዚያት ያጋጠሙ እንደ ረሃብ የመሳሰሉ ተፈጥሯዊና ሰው ሰራሽ አደጋዎች የህብረተሰቡን አቅም በማዳከማቸው የሀገር ውስጥ የጉዲፈቻ ባህልም አብሮ ተቀዛቀዘ። በአንድ ወቅት የብዙ ተቋማትና ግለሰቦች የገንዘብ ምንጭ የነበረው የውጪ ጉዲፈቻ በፍጥነት ማደግም የሀገር ውስጥ ጉዲፈቻውን ጭራሽ አጠፋው። ከ1992 ዓመተ ምህረት አንስቶ የውጪ ጉዲፈቻ እስከታገደበት 2009 ዓመተ ምህረትም ከ40,000 ኢትዮጵያውያን ህፃናት በላይ በጉዲፈቻ ወደ ውጭ ሀገራት ተወስደዋል። በአሜሪካ ብቻም ከ16,000 በላይ ኢትዮጵያዊ ህፃናት እንዳሉ መረጃዎች ያሳያሉ። በኢትዮጵያ ጉዲፈቻ ዙሪያ ለበርካታ አመታት የሰራውና ሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ማዕከል የተሰኘው በጎ አድራጎት ድርጅት መስራችና ስራ አስኪያጅ የሆነው አቶ ተፈራ ኃይሉ በጉዲፈቻ ወደ ውጪ የሚወሰዱ ህፃናት የሚያጋጥሟቸው የነበሩ ችግሮችን እንዲህ ይገልጻዋል።
በአብዛኛው የማንነት ጥያቄ ላይ ችግር አለው። ማለትም ወደ ተለያየ አገር አውሮፓ፣ አውስትራሊያ፣ ካናዳና አሜሪካ በመጡ ጊዜ የመጀመሪያውና ትልቁ ነገር አዲስ ቤት፣ አዲስ ሽታ፣ አዲስ ትዕዛዝ፣ አዲስ መመሪያ፣ ከቤት አለመውጣት፣ ልጆቹም ያላቸውን የቋንቋ አለመቻል፣ ልጆቹ በቤተሰባቸው ውስጥ በሚኖሩበት ጊዜ ሌሎች በስማቸው ሌሎች ጓደኞቻቸው ጋር የሚጠሯቸው ያማንዱ ችግር ነበር። ሌላው ደግሞ በሁለት ነጮች መሃል ወንድሞቻቸው ነጮች ሆነው እነሱ ዛ መሃል ላይ በመገኘታቸው እንደዚህ ደግሞ ማይክሮ አግሬሽን የሚባል ነገር አለ። አንቺ በእውነት ከዚህ ነው የተወለድሽው? ከአንቺ ከዚህ ነው የተወለድሽው? የሚልም ነበር። ከዛም በኋላ ግን ጥቁና ዋንኛው የኢንተርናሽናል ችግሮች የነበሩት ኢትዮጵያውያን ወጣት ልጆችንም በማደጉ ሄዱ ስለነበረ ያንን የአሜሪካን ወይም የአውሮፓ ወይም ደግሞ የካናዳና የአውስትራሊያ ባህሉን ባለማወቃቸው ምክንያት ብዙ ችግሮች ይፈጠራሉ ማለት ነው።
እነዚህን ጉዳቶች መሰረት አድርጎ መንግስት ከ2009 ዓመተ ምህረት ጀምሮ የውጪ ጉዲፈቻ እንዲታገድ አድርጓል። የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ የቅርብ መረጃ እንደሚያሳየው ግን ኢትዮጵያ ውስጥ ከ4.5 ሚሊዮን በላይ ወላጅ አልባ ህፃናት ይገኛሉ። አቶ ተፈራም መንግስት የወሰደው ድንገተኛ እርምጃ እነዚህን ህፃናት ያላገናዘበ ነበር ይላሉ።
ወጪውን የማደጎ ስርዓት በተለያዩ ምክንያቶች ፓርላማ ወስኖ በሚያቆምበት ጊዜ የሀገር ውስጥ ማደጎን በደንብ ለማስፋፋት ነው የሚል ነው። ግን እንደምናየው መረጃው በ2006 ባደራ 3 በጉዲፈቻ እንዲሁም ደግሞ በ2008 5 ባደራ ብቻ የሄደበት ነበር። ከዛም በኋላ በ2009 በማደጎ 150 በ2010 ደግሞ 138 ባደራ 148 ሄደ። በጣም አናሳ የሆነበት ካላት ሀገር ሳበተለይ ካላት የ5.5 ሚሊዮን ህጻናት ችግረኛ ህጻናት በተለይ እንደውም አሁን በአሁኑ ሰዓትም ሊጨምር ይችላል የሚልም አለ። ምክንያቱም በጦርነቶችና በዚህ በረሃብም በተለያዩ ምክንያቶች
ቁጥሩ እንደሚያሳየው የውጭ ጉዲፈቻ ከታገደ በኋላ የሀገር ውስጥ ማደጎ በተወሰነ ደረጃ ጭማሪ ያሳይቷል። ነገር ግን ኢትዮጵያ ውስጥ አስቸኳይ እርዳታ ከሚፈልጉ ወላጅ አልባና በኢኮኖሚ ችግር ውስጥ የሚኖሩ ህፃናት ቁጥር አንጻር በአሁኑ ሰዓት ብቸኛ አማራጭ የሆነው የሀገር ውስጥ ማደጎ ዙሪያ ገና ብዙ ሊሰራ እንደሚገባ አቶ ተፈሪ ያስረዳል።
በሀገር ውስጥ ማደጎ የማደጉ አንደኛ በጣም በሚገርም ሁኔታ ልጆች በባህላቸውና ታሪካቸውን አውቀው የሚያድጉበት ማህበረሰቡም እንደሌላው ጊዜ ወይዘሩን ወይ ቀለሙን ወይ ንግግሩን ቋንቋውን ስም አይቶ የማይለይበት በጣም ጥሩ የሆነ ችግረኛ ልጆችን በተለይ ተጥለው የሚገኙ ልጆችን እንደራስ አርጎ የማሳደግ እናትና አባት የሌለውን ልጅ እንደራስ አርጎ የማሳደግ በማይድን በሽታ ለተያዙ ወላጆችን ልጆች እንደራስ አርጎ የማሳደግ እንዲሁም ደግሞ በከፍተኛ የኢኮኖሚ ችግር ውስጥ ያሉትን ቤተሰቦች እንደራስ አርጎ በማሳደግ ልጅ የሌለውን ቤተሰብ እና ቤተሰብ የሌለውን ልጅ አንድ ላይ በማምጣት ቤተሰብን መመስረት ነው አዶፕሽን የሚባለው።
የሀገር ውስጥ የማደጎ ሂደት ከመፈለግ ይጀምራል ይላል አቶ ተፈራ። የሴቶችና ህፃናት ቢሮ ባስቀመጠው መስፈርት መሰረትም ህፃናትን በማደጎ መውሰድ የሚፈልጉ ሰዎች ኢትዮጵያዊ መሆናቸውን የሚያሳይ መታወቂያ፣ በቂ ገቢ እንዳላቸው የሚያሳይ ማስረጃ፣ የህክምና ማረጋገጫ የጋብቻ ማስረጃና የድጋፍ ደብዳቤ የመሳሰሉ 10 መስፈርቶችን ማሟላት ይኖርባቸዋል። ሴንተር ፎር ፋሚሊ ተሰኘው የተፈራ ድርጅትም ህብረተሰቡን ስለ ጉዲፈቻ ከማስተማር አንስቶ ኢትዮጵያዊ ጉዲፈቻ አድራጊዎች አስፈላጊውን መስፈርት አሟልተው እንዲገኙ በማገዝ ይሰራል።
5 ነገሮችን ለማድረግ ነው የተነሳ ነው። አንደኛ በቃ ያሉትን ባህላዊውን ሃይማኖታዊውንና የህግን መሰረት ያደረገው የማደጉ ስራ በማሳወቅና በማስተማር የበለጠ ማህበረሰቡ ኢንቮልቭ እንዲያደርግ። ሁለተኛ እነዚህ ማህበረሰቦች ደግሞ ወስከውሰሩ ላይ ማሳደግና ማገዝ ፈልጋለሁ ካሉ እውቀትን መሰረት ያደረገ የማደጉ ማህበረሰብ በመፍጠር ምዝገባ እንዲያከናውኑ ማድረግ። ሶስተኛ ደግሞ እነዚህ በማደጉ ለመወሰድ የተዘጋጁ በጻናት ማሳደጊያ ውስጥ ያሉት ጻናትን ደግሞ እነሱንም እንደዚሁ እድሜያቸው የገፋውን ልጆች ከ18 አመት በላይ ሆነው ስራ የሚያገኙበትን ነገር በማመቻቸት ለሰራተኞቹ ደግሞ የጻናት አያያዝና አጠባበቅን በማስተማር የተሻለ ጤነኛ ህፃናትን ከተማረና እውቀት ካለው የማደጉ አድራጊ ቤተሰብ ጋር በማገናኘት ጽድት ያለ መረጃ ጤናማ የሆነ ልጅና የተማረን የማደጉ አድራጊ ቤተሰብን ፈጥረን እቺ በአገራችን ችግር እንፍታ ነው።
ፍላጎቱ ኖሮ ወላጆች መተው ህፃናትን ከወሰዱ በኋላ ለህፃናት መደረግ ያለበት እንክብካቤም የዛን ያክል ትኩረት ሊሰጠው ይገባል። ህፃናት ከተወሰዱ በኋላ ኑሯቸው ምን ይመስላል? ከቤተሰቦቻቸው ጋር ምን ያክል ተላምደዋል? ደስተኞች ናቸው ወይ? የሚሉትን ነገሮች ለሚደረገው ክትትልስ ኃላፊነት የሚወስደው ማን ነው? ወላጆችስ ለዚህ ያላቸው ቀጥ
በማደጉ ከተወሰዱ በኋላ ሁለት ነገር መጠየቅ አለበት። የት ናቸው? ያሉበት ሁኔታ ምን ይመስላል ነው? ይሄ ሪፖርት በየአመቱ የሚሰጥ የፖስት ፕሌስመንት ሪፖርት ይባላል። ከማደጉ በኋላ ልጆቹ የትና እንዴት ናቸው? እስከ እድሜው 21 አመት እስኪሞላ ወይም ደግሞ ከቤት በኢትዮጵያ ኮንቴክስት ከቤት እስኪወጣ ድረስ ያለው ማለት ነውና በእድሜያቸው ከ21 አመት በላይ የሆኑትን ጥያቄ ይጠይቃሉ። ማን ነኝ ብለ መጠየቃቸው ስለማይቀር ግልጽነቱ እንዲኖር መማማር እናስፈልጋለን። በተለይ ትልቁ ስራ ልጆችን በማደጎ ለመውሰዱ ሳይሆን በተለይ ከማደጎ በኋላ ሊደርሱ የሚችሉትን ነገር ትምህርት በማስተማር መረጃዎችን በማቅረብ ህክምና አገልግሎትን በመስጠት ፖርት ኔትወርኮችን በመፍጠር በተለይ እርስ በርሳቸው የማደጎ አድራጊ ቤተሰቦች አንድ ላይ እንዲመጡ ልጆቹም አደልታ ዳፕቲስ እድሜያቸው 21 አመት በላይ የሆኑትም አንድ ላይ እንዲመጡና እንዲነጋገሩ በአገራችን የማደጎ ስርዓት ላይ ምክክርና ውይይት እንዲደረግ አሁን ጥያቄው በጣም ወሳኝና መሰራት ያለበት ነው።
የሀገር ውስጥ ማደጎ አቶ ተፈራ በሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ድርጅት ውስጥ ትኩረት ሰጥቶ የሚሰራበት ጉዳይ ነው። ህብረተሰቡ በጉዲፈቻ ዙሪያ ያለውን እውቀት ከማጎልበት አንስቶም እስከ ድህረ ማደጎ አገልግሎቶች ድረስ ለመስራትም ከሴቶችና ህፃናት ሚኒስቴር ጋር አብሮ በመስራት ላይ እንደሚገኝ አቶ ተፈራ ይገልጻል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ሳምንታዊው በደሳለኝ መኮንን የሚዘጋጀው የሙዚቃ ቃና ምርጥ ሙዚቃዎችን ይዞላችሁ ብቅ ብሏል። ተናኑበት
ሰላም 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 ጤና ይስጥልኝ ተከበራችሁ ሙዚቃ ቃና አድማጮች በእያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም አዳዲስ ቆጥም ቆየት ካሉትም ምርጥ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። መልካም ቆይታ ከሙዚቃ ቃና ጋር እንድሆንላችሁ የተመኘሁኝ የምሽት ፕሮግራማችንን የምንጀምረው Drunk in Love በተሰኘው ቢዮንሴ እና ጄዚ በሚጫወቱት ዜማ ይሆናል።
I've been drinking. I'll get 50 when that liquor gets to me. I've been thinking. Why can't I keep my fingers off the table? I want you, na na. Why can't I keep my fingers off the table? I want you, na na. Cigars on ice. Feeling like an animal with these cameras all in my grill. Flashing lights. You got me pity, 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 baby. I want you, na-na. Can't keep your eyes off my pity, daddy. I want you, na-na. Drunk in love. I want you. We woke up in the kitchen saying,
swerving on that. Swerving, swerving on that. Big body been serving all this. Swerving, surfing all and it's good, good. We'll walk up to the kitchen saying hi to healthy fish. Passing all over.
የምሽት ፕሮግራማችን የጀመርነው ቢያንሴ ከባለቤቷ ከጀዚጋ ታጅባ የተጫወተችውን ድራንክ ላ በፍቅር መስከረ የተሰኘውን ዜማቸው ነበር። ቢያንሴ ለግራሚ በብዛት በጩነት ከቀረው ድምጻያን መካከል አንዷ ስትሆን 19 ጊዜ የግራሚ አሸናፊ ሆናለች። ቀጥለን የምናደምጠው ደግሞ ቦዳክ ኢየሎ ይባላል። ድምጻይ ካርዲቢ ነች።